እግዚአብሔር ስም ብሩክ ይሁን። ጌታ በመካከላችን ያለው ዛሬ ባለፈው እንዳልኳችሁ ባለፈው ደህንነትን አስተምሬያለሁና የኔ አሁን ዛሬ በዚህ ሰዓት ሼር ላረጋችሁ የምፈልገው የእግዚአብሔር ቃል የሚለው ነው። የእግዚአብሔር ቃል ምንድነው? መቼስ አንድ ሰው ወደ ክርስቶስ ኢየሱስ ከመጣ አሁንም ራሱ ስትነጋገርበት የነበረው ብዙ ነገር ሐሰት የሚሆነው ምንድነው? ከእግዚአብሔር ቃል ይወጣ ስለሆነ ነው። ኑፋቄ የሚለው አሁን የሚለው ግማሽ እንደማለት ነው። መንፈቅ ከሚለው የመጣ ነው። ስለዚህ ሁልጊዜ ሐሰተኛ ነገር ሁሉ ነገር ሐሰት አይደለም። ትንሽ እውነት ይይዝና ግን ብዙ ውሸት ይጨምራል። እና የእግዚአብሔርን ቃል ማወቅ፣ የእግዚአብሔርን ቃል የራስ ማድረግ፣ በእግዚአብሔር ቃል ላይ መጓደድ ያ ነው ትክክለኛ በመሰረቱ ላይ እንድንኖር የሚያደርገን። ሁልጊዜ በዘመናት እንደዛ ነው የሚሆነው። ሰዎች ራሳቸውን የሚወዱ ስለሆኑ ለራሳቸው የሚመቻቸውን አስተማሪዎች ያዘጋጃሉ። ለራሳቸው የሚመቻቸውን የሚያደርጉበት ዘመን ነው ወደፊት የሚቀጥለው። እኛ ግን የእግዚአብሔርን ቃል እንደሚገባ ካጠናን፣ እንደሚገባ ካወቀን እነዚህን ነገሮች ሁሉ ለይተን ማውጣት እንችላለን። ሁለተኛ እምነታችን የተመሰረተው እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው ተብሏል። ለእምነት ሊመጣልን የሚችለው ስንወድቅ ሊያነሳን የሚችለው የእግዚአብሔር ቃል ነው፣ ግን የምናውቀው የእግዚአብሔር ቃል ማለት ነው። ስለዚህ የእግዚአብሔር ቃል ምንድን ነው? ይሄ 66ቱ መጽሐፍ ማን የጻፈው ምንድን ነው የሚለውን በአሁኑ በዚህ ሰዓት እስከ ሰዓቴ እስከፈቀደልኝ ድረስ ይሄንን ለማስተማር ነው ዛሬ የተዘጋጀው። እግዚአብሔር ብሩክ ይሁን። የእግዚአብሔር ቃል ወይም መጽሐፍ ቅዱስ የእግዚአብሔር እስትንፋስ ማለት ነው። እግዚአብሔር እፍ ያለበት እስትንፋስ በ1600 ዓመተ ዓለም ማለት ዓመተ ምሕረት ውስጥ በ40 ሰዎች የተጻፈ 66 የተለያየ መጽሐፍ ነው መጽሐፍ ቅዱስ። እኛ እንግዲህ ፕሮቴስታንት 66ቱን ስለምንቀበል እና ነገር ግን አንዱ መጽሐፍ ካንዱ በሐሳብ ሆነ በድርጊት ይቃረን አንድ መጽሐፉ ራሱ የዘመናት የውቀት ደረጃ ጊዜ ቴክኖሎጂ በዚህ ሁሉ ልዩነት ቢኖረውም በክፍለ ዓለማት እንኳን የተለያየ ቢሆንም ነገር ግን ታሪኩ ሳይበጠስ ታሪኩ በቀጣይነት እርስ በርሱ ሳይጋጭ በትክክል ያለ መጽሐፍ ብቻኛ መጽሐፍ ቅዱስ ነው። እንዳልነው በ1600 ዓመታት ውስጥ በ40 ሰዎች ነው የተጻፈው። ምንም አይነት እንደዚህ አይነት መጽሐፍ የለም። ኦኬ ያንድ ሰው ቢሆን ልጆቹ ልጅ ልጆቹ እየተከተሉ ወይም ያንድ ሀገር ያንድ ሰው ቢሆን ኦኬ። ነገር ግን እነዚህ ሰዎች በዘመናቸው በትውልዳቸው በኑሮ አናኗራቸው ዘይቤ በብዙ ነገር የተለያዩ ሰዎች ሆነው ይያሉ። ነገር ግን መጽሐፉ ሳይበጠስ ተከታይነት ኖሮት እንዲቆይ ሆኗል። ለምን? ደራሲው መንፈስ ቅዱስ ስለሆነ፣ የመጽሐፉ ደራሲ የእግዚአብሔር መንፈስ ስለሆነ። ለምሳሌ ምናያቸዋለን? ሙሴን እናያለን። በግብጽ ዕውቀት የሰለጠነ ነው። እንደነ ሳሙኤል አይነት አሉ ካህናት በእግዚአብሔር ቤት ውስጥ ያደጉ ይኖሩ። እንደ ዳዊት አለ በረኝነት የኖረ ሰው። ሰለሞን አለ እውነት ነው የንጉስ ልጅ ሆኖ በንጉስ ቤት በብዙ ዕውቀት የኖረ ሰው አለ። እነ ዳንኤልን እናያለን ጠቅላይ ሚኒስትር በባዕድ አገር በባዕድ ምድር ውስጥ ጠቅላይ ሚኒስትር ሆነው በነዚህ በከለዳውያን ዕውቀትና ጥበብ የተማሩ እንደነ ዳንኤል እናያለን። ኤርሚያስን እናያለን የቤተ መንግስት ኤርሚያስ እነ ኢሳይ ማን ነው ኢሳይያስን እናየዋለን የቤተ መንግስት አማካሪ ሚኒስትር ማለት ነው። የብዙ የነገስታት አማካሪ የነበረ ሰው የተማረ ሰው ነው ማለት ነው። ኤርሚያስ ደግሞ ካህን የነበረ ሰው እንደሆነ እናያለን። እንደ ነዝቅያስ ካህን የነበሩ ሰዎች ናቸው። ሆሴ ያለ እሱ ደግሞ ከተማሩት ውስጥ የሚከተት አይደለም። ምንድን ነው ላም ጠባቂ ነበር፣ ዋርካ ለቃሚ የነበሩ አሉ። ወደ አዲስ ኪዳን ስንመጣ አሳ አጥማጆች አሉበት። እንደነ ሉቃስ አይነት ደግሞ ዶክተሮች አሉበት። እንደ ጳውሎስ አይነት ህግ አዋቂዎች አሉበት። እና በተለያየ የትምህርት ዕውቀት ደረጃ በተለያየ የኑሮ ዘይቤ የተለያየ አይነት ካልቸር እና የተለያየ የሀገር አጉር ውስጥ ቢኖሩም ግን መጽሐፉ ታሪኩን ጠብቆ ያለ መጽሐፍ ነው። መጽሐፉ በሶስት ቋንቋ እንደተጻፈ ይነገራል። የመጀመሪያው በዕብራይስጥ እንደተጻፈ ነው። ሁለተኛው በአረማይክ፣ ሶስተኛ በግሪክ ተጽፏል። በተለይ አዲስ ኪዳን በግሪክና በአረማይክ እንደተጻፈ ይናገራሉ። በተለይ ጌታ ኢየሱስ በነበረበት ጊዜ የግሪክ ቋማን ነው የአረማይክ ቋንቋ ይናገሩ ስለነበር ይሄ ኢብሩ ቋንቋ ወደ አረማይክ የተቀየረበት ምክንያት መጽሐፍ ወደፊት ስናጠና ለሰባ ዓመት በመከራ ዘመን ወይም ለሰባ ዓመት ለባዕድ አሳልፎ እግዚአብሔር ሲሰጣቸው ይሄንን በሁለተኛ ነገስት 18:6 ላይ ማለት ማየት እንችላለን። እና እነዚህ የአይሁድ ህዝቦች በሙሉ በባቢሎንና በከለዳውያን ተማርከው ሲሄዱ በተለይ አስሩ ሀገሮች ማለት ነው በሶሪያ በከለዳውያን የተያዙት ይህን የሶሪያ ቋንቋ አረማይክ የሚለውን ድብል ቋንቋ ይዘው ሲመለሱ ከሰባ ዓመት በኋላ ይዘውት ወደ ኢየሩሳሌም ገቡ፣ ወደ እስራኤል መጡ ማለት ነው። ስለዚህ ያ ቋንቋ አዳፕት ሆኖ እንደ ዋና እንደ ብሔራዊ ቋንቋ ተቆጥሮ ሲናገሩበት ቆይተዋል ማለት ነው። አሁን አይዶን ነው ይናገሩበት አይናገሩበት፣ ግን መጽሐፍ ቅዱሱ እንግዲህ በእነዚህ በሶስት አይነት ቋንቋዎች እንደተጻፈ እንመለከታለን። ምን ያደርጋል ቋንቋውን ማወቅ ልንል እንችላለን። ቋንቋውን ማወቅ ማለት የተጻፈበትን ቋንቋ ማወቅ ማለት እናት ቋንቋውን ማወቅ ለመጽሐፉ ትልቅ እንትን አለው። አንዳንድ መጽሐፍቶች አሁን ሲተረጎሙ ሁልጊዜ ሲተረጎም ለምሳሌ ከራሽያ ወደ ኢትዮጵያ ወደ አማርኛ የሚተረጎሙ መጽሐፎች በራሽያ ውስጥ ለባህል ለኢትዮጵያ እንደሚመቸው ነው የሚተረጎመው እንጂ ቀጥታ ባህሉ እንትኑ ተወስዶ አይተረጎምም። እንደዛ ሁሉ ብዙ ታሪኮች፣ ብዙ የባህል ግጭት አለ። ስለዚህ ባህሉንም ለማወቅ የቋንቋውን የመጀመሪያ ሩቱን ለማወቅ መጽሐፎቹ በምን እንደተጻፉ ማወቁ ይጠቅማል። ለዚህ ነው ሰዎች በግሪክ እንደዚህ ይላል፣ በብራይስጥ እንደዚህ ይላል፣ በአራማይክ እንደዚህ ይላል ብለው የሚሉት ኦሪጂናል ትርጉሙን ማምጣት ስለሚፈልጉ ነው። ስለዚህ በእነዚህ በሶስት ቋንቋና በሶስት አህጉር ውስጥ ነው የተጻፈው። በአፍሪካ፣ በኤሽያ እና በአውሮፓ ውስጥ ነው መጽሐፎቹ የተጻፉት። እንግዲህ እነዚህ 66 መጽሐፍ በ39 የኦልድ ቴስታመንት ወይም የብሉይ ኪዳን በ27 የሐዲስ ኪዳን መጽሐፍቶች አሉበት። በአጠቃላይ የመጀመሪያ አምስቱን እንኳን መጽሐፍ ብንመለከት ማለት ከብሉይ ኪዳን 39 መጽሐፍት ውስጥ አምስት የህግ መጽሐፍት ይባላሉ። ዘፍጥረት፣ ዘጸአት፣ ዘኍልቍና ዘሌዋውያን እንደገና ደግሞ ዘዳግም በሚል አምስት መጽሐፍቶች ሙሴ እንደጻፋቸው የሚታወቁ እነዚህ እስራኤላውያን በበረሃው ጉዟቸው ላይ ያተኮረ ዘፍጥረት ያው የምድርን የሰማይን የምድርን መፈጠር የሰው ልጆችን አመጣጥ ነግሮን ከምዕራፍ 12 ጀምሮ ከአብርሃም ስለሚጀምር ከአብርሃም ጀምሮ ይሄ የአይሁድ ህዝብ ዕብራይስጥ የሚለው ህዝብ እንዴት እንደመጣና በምድረ በዳ ጉዟቸው ያለውን ከነአን እስከሚደርሱ ድረስ ያለውን የሚነግረን ይሄ አምስቱ መጽሐፍ ነው። የትም የመጣ መጽሐፍ አይደለም፣ ሳን ታሪክ ነው የሚያወራው። ስለዚህ ለምሳሌ ዘፍጥረት ብለን ብንጀምር 50 ምዕራፎች ያሉት መጽሐፍ ነው ዘፍጥረት። ያው ሙሴ ነው የጻፈው ይባላል። ይሄ ዘፍጥረት ሲጀምር ሰማይና ምድርን እንዴት እንደተፈጠረ ጨረቃ፣ ከዋክብት፣ በሰማይ የሚበር በምድር የሚርመሰመሰው በባህር ውስጥ ያለውን ጠቅላላ ከየት መጣ እንዳንል ፍጥረት ሁሉ በእግዚአብሔር ለመፈጠሩ በቃሉ እንደፈጠራቸውና የፍጥረት ሁሉ ገዢና ፈጣሪ እንዳለ የነገረን ዘፍጥረት ነው። ምንም አይነት መጽሐፍ የለም ስለ ምድር አመጣጥ። ነገር ግን ይሄ ትክክለኛውን ይዞ ታሪኩን ሳያቋርጥ ከየት እንደመጣን ሰማይ ምድር እንዴት እንደተፈጠረ ፈጣሪ እንዳለው ለሁሉ ነገር ሰሪ እንዳለው የነገረን ዘፍጥረት ነው። ያንንም የመጀመሪያውን ሰው ማለት አባታችን አብርሃማን ነው አዳምን ያየነው ዘፍጥረት ላይ ነው። ዘፍጥረትና እናታችን ሔዋንንና አባታችን አዳምን ያሳየን ዘፍጥረት ነው። ስለዚህ እግዚአብሔር በእጆቹ እንደቀረጸው ሰውን በስድስተኛው ቀን ልዩ አድርጎ የራሱን ባህሪ ከቶ እንደፈጠረው እዛ ላይ እናያለን። ባህሪ ስንል ወይም በመልኩ እንደፈጠረው፣ መልክ ስንል እግዚአብሔርን ይመስላል አፍንጫው አይኑ ማለት ሳይሆን የባህሪ ተካፋይ አድርጎት እንደ እግዚአብሔር የሚያስብ እንደ እግዚአብሔር የሚያፈቅር እንደ እግዚአብሔር የመፍጠር ችሎታ ያለው አድርጎ እግዚአብሔር ፈጥሮታል። ግን የምናውቀው እግዚአብሔር በእጁ እንዳምሳሉ ፈጠረው ይልና በኋላ አዳም ግን ከወደቀ በኋላ አዳም አቤልና ቃየልን በአምሳሉ ወለዳቸው ይላል። ስለዚህ እኛ በአምሳል በአዳም አምሳል በወደቀው አዳም አምሳል ነው የተወለድ ነው እና ያኛውን የመጀመሪያውን ሰው ኔቸር የለንም ማለት ነው። ያ የመጀመሪያው አዳም ከመውደቁ በፊት የነበረው እንግዲህ ኢማጂን ለእንስሳቱ ሁሉ ስም ያወጣ ነው አዳም። ምን አይነት አእምሮ ኢንተሊጀንት እንደነበረ የጭንቅላቱ እንግዲህ አይኪው አይዶን ነው የት ደረጃ ሊደርስ እንደሚችል በጣም የእግዚአብሔርን ባህሪ የተካፈለ ነበር በእርግጥም። ነገር ግን በመውድ እግዚአብሔርን ትእዛዝ ስለሻረ፣ እግዚአብሔርን ጸጋ ስለናቀ፣ የእግዚአብሔርን ጥበብ ስላቋሸሸ፣ እግዚአብሔርን ምሕረት ስለገፋ አዳም ወደቀ። ስለዚህ ከወደቀ በኋላ ጀምሮ ወርሃብን ምን ሆነ? አዳም ከወደቀ በኋላ እንዴት እግዚአብሔር ያለው እርሶ ነው የሚለው መጽሐፉን ስንከተል ነው የምናገኘው። እና አዳም በመውደቁ ምክንያት ወደ ምድር በመውረዱ ምክንያት በላብ ወዝ እንዲሰራ ኃጢአት ወደ ምድር ገባ። ስቃይ በደል ሞት መጣ። አቤል ቃይል ተነስቶ ገደለው። ቃይል አቤልን ገደለው። ኢሚዲየትሊ መከራዎች ሲመጡ ወደ ምድር እናያለን። ከዛ ትንሽ መብዛት ሲጀምሩ ተሰብስበው የባቢሎንን ግንብ ሰርተው እግዚአብሔር ጋር መድረስ እንደሆነ እናያለን። እግዚአብሔር ደግሞ እነሱ እንደበተናቸው እናያለን። ከበተናቸው በኋላ ምድር እነዚህ የተበተኑት አንዳንዶቹ መሬት እያዩ መሬት ያዩትን ሲያመልኩ፣ አንዳንዶቹ ሰማይ ሰማይ እያሉ በሰማይ ያለውን ሲያመልኩ ከእግዚአብሔር ይልቅ የተፈጠረውን ማምለክ ጀመሩ። እግዚአብሔርን ማወቅ አልቻሉ። በተበተኑበት ሁሉ ጣዖታትን በምድር ያለውን ጨረቃ ማነው በሰማይ ያለው ጨረቃውን ከዋክብቱን ከነሱ ልቆ ያለውን ትልልቁን ዛፍ ትልልቁን ነገር ሲያመልኩ፣ ሌሎቹ ደግሞ መሬት እያዩ መሬት ላይ ያለውን ሲያመልኩ ምድር ሁሉ በኃጢአት ተጥለቀለቀች። በአንድ ጊዜ ምድር ኃጢአት ወደ ዓለም ገባ። ሞትም አብሮት ነገሰ። ስለዚህ እግዚአብሔር ያንን እንኳን ክሊን ለማድረግ የኖህን ዘመን የኖህን የጥፋት ውሃ እንዳመጣ እናያለን። ከኖህም ጥፋት በኋላ ዘፍጥረት ነው ይሄንን የሚነግረን አይደለም። ስለዚህ ከኖህም ጥፋት በኋላ የተረፈው 8 ነፍስ ብቻ ነው። እግዚአብሔር መንገድም ቢያዘጋጅላቸው ከጥፋታቸው እንዲድኑ ወደ መርከቡ እንዲገቡ ወደ እግዚአብሔር እንዲመለሱ ጥሪ ቢያደርግም ሰዎች ግን ለዛ ፈቃደኞች አልነበሩ። ስለዚህ እንዳለ በጥፋት ውሃ ምድር ጠፋች። ሁለተኛ እንደገና እግዚአብሔር ከነዚህ ከ8 ነፍስ ከተረፉት ምድርን እንደገና ብዙ ተባዙ አላቸው። እንደገና መብዛት ጀመሩ። ያንን እያየን ግን ሰው አሁንም ከጥፋቱ ሊመለስ አልቻለም። ስለዚህ እግዚአብሔር ወደ አንድ ሰው እንደተመለከተ ምዕራፍ 12 ላይ አብርሃም የሚባል ሰውን እንዳየ፣ እሱ በኡርክ በከለዳውያን የሚኖር ጣዖት አምላክ የነበረ ሰው እንጂ ጥሩ ሰው ስለነበረ እግዚአብሔርን ስላስደነቀው አይደለም። ግን እግዚአብሔር የራሱ ሁልጊዜ እግዚአብሔር ምርጫ ሲያደርግ ማንም አይጠይቀውም። ስለዚህ ይህን ሰው እንደተመለከተ እሱን ከወሰደ በኋላ በሱ ዘር ያው መሃንነቱ እናቃለን፣ ብዙ ከዛ የምንርቶች አሉ። እግዚአብሔር እውነት ኤልሻዳይ እንደሆነ ያፈለገውን ማድረግ የሚችል አምላክ፣ ትናንትን ወደ ዛሬ፣ ዛሬን ወደ ነገ መመለስ የሚችል አምላክ መሆኑን በአብርሃም ሕይወት ውስጥ አይተናል። መሃን የነበረን ሰው፣ ምንም ልጅ ሊወልድ የማይችልን ሰው እግዚአብሔር ከሞተ ማህፀን ከሞተ ካለቀለት ነገር እንደገና ፈጥሮ እግዚአብሔር ራሱን አሳይቷል። ይስሐቅ መጥቷል። ከይስሐቅ በኋላ ያዕቆብና ኤሳው መጥተዋል። ከዛ በኋላ እንደዚህ ያለ ሁለቱ ነገር ሲለይ እናያለን። ስለዚህ ብዙ ከሁለቱ ከኤሳውና ከያዕቆብ በኋላ የአህዛብና የአይሁድ ዘር እንደዚህ ለሁለት ሲከፈል እናየዋለን። ከዛ እግዚአብሔር ከያዕቆብ ዘር ጋር አብሮ እንደሄደ ያዕቆብ 12 ልጆች እንደወለደ ከያዕቆብም 12 ልጆች ይዘው ሁሉም ጥሩ አልነበር፣ ያዕቆብም ጥሩ ነበር አይለንም። ግን የእግዚአብሔር ምሕረት በመጽሐፉ እናያለን። የእግዚአብሔርን ታላቅነት ምን ያህል ሰውን መውደዱን መጽሐፉ ይነግረናል። ከዛ በኋላ ያዕቆብ 12ቱ ከዛ ዮሴፍን እናያለን። ዮሴፍ እንዴት አድርጎ ወደ ግብጽ እንደገባ እናያለን። ከግብጽ 72 ነፍስ ደግሞ አባቱንና ቤተሰቡን እንዴት አድርጎ ግብጽ ምድር ውስጥ እንደከተተ፣ ግብጽ ውስጥ እንዴት እንደፈሉ፣ ዘሩ ጀነሬሽን ማለት ማነው ኔሽን መሆን እንዴት እንደጀመሩ፣ ከህብረተሰብ ከቤተሰብ ወደ ህብረተሰብ ከህብረተሰብ ወደ ኔሽን እንዴት አድርጎ እግዚአብሔር ህዝቡን መቀየር የሚችል አምላክ ነው። አንድን ሰው ጠርቶ አንድ ሰው መሃን የነበረ ምን ሰው ልጅ የሌለውን ሰው ጠርቶ ግን ይችላል። እግዚአብሔር በዘመን ይህን መስራት የሚችል አምላክ ነው። ከሱኑ አምጥቶ ቤተሰብ ከቤተሰብ ወደ ማህበረሰብ ከማህበረሰብ ወደ አገር እንዴት አድርጎ እንደቀየረው ከአገር ወደ ኔሽን ዛሬ በክርስቶስ ኢየሱስ ኔሽን እንዳደረገው እናያለን። ያንን የሚነግረን ዘፍጥረት ነው። ቀጥሎ ልክ ያዕቆብ እና ዮሴፍ እዛ ላይ እንደሞቱ ይነግረን እና ዘፍጥረት ያቆማል። ስለዚህ ከዛስ በኋላ በትክክለኛ የሚቀጥለው መጽሐፍ ዘጸአት ባይጻፍ ኑሮ በቃ ምንም ነገር አናቀም ነበረ። ከዛስ በኋላ ወርሃብን አብርሃምን ጠራው። እሺ እንደዛ አርጎ ግብጽ ውስጥ ከተተው የት ሄዱ እነዛ ዘሮች? የእግዚአብሔር ሐሳብ የት ጋ ነው እንዳንል ዘጸአት ይቀበልና 40 ምዕራፍ ያለው የእስራኤል ልጆች ከግብጽ ምድር ውስጥ እንዴት እንደበዙና ግን ዮሴፍን ማቀብስ ተነስቶ እነዚህ ሰዎች በስተዋል ወደፊት ጠላቶቻችን ጣቶ ነው ሊያጠፉን ይችላሉ ከሚል በጣም በታላቅ ቁጣ በላቸው ላይ ይነሳል። በተለይ ወንድ ልጆቻቸው እንዳይወለዱ ወደ ባህር እንዲጣሉ ሲያደርግ ነው። ይሄንን ከላይ ከዘፍጥረት ተከትለን ብንመጣ ያም የሰይጣን ሐሳብ አለ። ሁልጊዜ ከዘሩ ከዘርሽ ከዘሯ ከሴቲቷ ዘር የሚወለደው የሚል ለአዳም የተገባለት ወይም ለአዳምና ሔዋን የተገባ ቃል ኪዳን አለ። ከወደቁ በኋላም ዝም ብሎ አይደለም እግዚአብሔር ከገነት ያስወጣቸው፣ ከተስፋ ጋር ነበር ያወጣቸው። የተስፋ ቃል ሰጥቶ ነበር ያወጣቸው። እሱም ከሴቲቷ ዘር የሚወጣ ጭንቅላቱን የሚቀጠቀጥ እንዳለ ስለዚህ ሰይጣን ሁልጊዜ ሴቲቷን ዘር ወንዱን ነው የሚከታተለው የነበረው። ወንዱ ነው በምድረ በዳም ላይ ሲያንጎራጉር ብዙዎቹም ታያቸው ወንዶቹ ናቸው የሚጠፉት። በብዙ ነገር ወንዱ ላይ ነው፣ ምክንያቱም ከሴቲቷ ዘር የሚመጣ እሱ ጭንቅላቱን የሚቀጠቅጠው ስለሆነ። ስለዚህ በግብፃውያን ምድር ውስጥም ገብተው ወንድ ወንድ ሲወለድ እንዳለ ወደ ባህር እንዲጣሉ ሲያደርግ፣ ነገር ግን እግዚአብሔር ሙሴ የሚባል ልጅ በግብፅዋ ልዕልት እንዴት አድጎ እንደ 40 ዓመት በግብፅ መንግስት ውስጥ አድጎ ሰልጥኖ ተምሮ እንደገና መልሶ ወደ እስራኤላውያን ሲልከው እንመለከታለን። ነገር ግን እነሱ ማነው አንተን ጌታና ንጉስ አድርጎ በእኛ ላይ ያስነሳ ብለው ስለገፉት እና መግደሉን በተለይ ለነሱ ለወገኖቹ አግዞ ግብፃውያኑን ገሎ ስለነበረ እንደገና ሊዳኛቸው ሲል ማነህ አንተ ሁዋሪዩ ያንን እንደገደልክ እኛን እንድትገለጥ ትፈልጋለህ ወይ ስላሉት ወደ ምድረ በዳ 40 ዓመት ሸሽቶ እንደሄደ ነው። ያ የእግዚአብሔር ፕላን አለበት። እግዚአብሔር በሚሰራው ስራ አይሳሳትም። እግዚአብሔር እንትኔ ፕላን የተበላሸ ፕላን ኤ ፕላን ቢ አይልም። ሁልጊዜ እግዚአብሔር ሰው ነው ፕላን ኤ ፕላን ቢ ፕላን ሲ የሚለው። እግዚአብሔር እንደሱ አይልም። እግዚአብሔር ስራውን መስራት በየትኛውም የሚከለክለው የለም። ስለዚህ ወደ ግብፅ ወደ በረሃ ቢልከው የእግዚአብሔርን ህዝብ ለመምራት እነዚህን ጠንካራ ህዝቦች ለመምራት ሙሴ ያንን ልብ ሊያገኝ የሚችለው ከበጋ 40 ዓመት ማሰልጠን ነበረበት እግዚአብሔር ሙሴ። ስለዚህ እንደ ልቤ ሆነልኝ ትሁት ሰው እስኪባል ድረስ ያ ግፍልተኛ የነበረ ነፍሰ ገዳይ የነበረን ሰው ወስዶ በአርባ ዓመት ውስጥ ትክክለኛ የክርስቶስ ኢየሱስ ካራክተር ክርስቶስን የሚገልጽ ባህሪ እስኪኖረው ድረስ ህዝቡን የሚመራበት ልብ ራሱን ለህዝብ አሳልፎ የሚሰጥበት ልብ እስኪኖረው ድረስ በምድረ በዳ ከበጎች ጋር እግዚአብሔር ሲያሰለጥነው እናያለን። ዘመኑ ሲፈጸም እግዚአብሔር ራሱ የአብርሃምን ኪዳን አሰበ ይላል። ህዝቡ ከመጨነቃቸው የተነሳ ከግብፅ ባርነት ከግብፅ ጭቆና ከሚደረግባቸው ግፍ ጡብን ይህን ፒራሚዱን በመጠፍጠፍ ጊዜያቸውን ታይማቸውን ጠቅላላ ለግብፅ ንጉስ የሚሰጡት ለፈርዖኑ የሚያደርጉት ነገር ወደ እግዚአብሔር እንዲጮሁ አደረጋቸው ይላል። ስለዚህ እግዚአብሔር ደግሞ አሰበ። ማንን አሰበ? አብርሃምን አሰበ። ሁልጊዜ እግዚአብሔር የገባውን ያለውን የሚያደርግ አምላክ ነው። እኔ ሁሌ እንደዛ ነው። እግዚአብሔር እኮ ካለ ምን ችግር አለ? በቃ ምንም እኮ ከበሮ መመታት አያስፈልገው፣ መጨብጨብ አያስፈልገው፣ ምንም አያስፈልገውም። እግዚአብሔር ካለ አለ አለቀ በቃ። እግዚአብሔር ይሄን አረጋለሁ ካለ ምንም ችግር የለም፣ ያረጋል። እግዚአብሔር ያለውን የሚያደርግ እንደሱም እንደተናገረው ነው። እግዚአብሔር ባህሪው እንደዛ አይነት አምላክ ስለሆነ ስለዚህ እነዚህን ሰዎች ከዛ ከነበሩበት ጭቆና 420 ዓመት ያላለውን የማያውቀውን አይደለም ለአብርሃም ለራሱ ነግሮታል። 420 ዓመት በባርነት ቀንበር ውስጥ እንደሚቆዩ ምክንያቱም 72 ነፍስ ገብቶ አገር ሆነው ነው የወጡት፣ ኔሽን ሆነው ዘር ሆነው ነው የወጡት እና ትንሽ ወይን ተክል ነው ግብፅ ውስጥ የገባው። ሲወጡ ግን ኦልሬዲ እንትኑን ይዘውት ነው አገሩን በሙሉ ሞልተውት ነው አፍርተው ይላል ሞልተውት ነው የወጡት። ስለዚህ ዘጸአት ማለት መውጣት ማለት ነው። ሙሴ ማለት የወጣ ማለት ነው። ከባህር የተጣለበት ባህር የወጣ ማለት ነው። ስለዚህ ይሄ ታሪክ ከማነው ዘጸአት የሚጀምረው የእስራኤል ልጆች ከግብፅ ሙሴ መወለዱን ይነግረናል። ከዛ በኋላ ሙሴ ወደ ምድረ በዳ ከገባ በኋላ እንደገና እግዚአብሔር እንደመለሰው ይነግረንና የእስራኤልን ልጆች እግዚአብሔር በበረታ ክንድ በአስር ታላላቅ ታምራት በግብፃውያን አማልክት ስም ማለት ነው በተሰሩት በሚመለኩ በግብፅ ውስጥ በሚመለኩ አስር አማልክት ስም እግዚአብሔር ታላላቅ ታምሮችን አድርጓል። ለምሳሌ ውሃን ወደ ደም በመቀየር ማንም የነሱም ጠንቋዮች አስማተኞች ውሃውን ወደ ደም መቀየር ችለዋል፣ ግን ደሙን ወደ ውሃ መቀየር አይችሉም። ሁልጊዜ ሰይጣን ነገርን ማባዛት ችግርን ማባዛት እንጂ ችግርን ሶልቭ ማድረግ አይችልም። ይሄ ማወቅ አለብን። ሰይጣን መፈወስ ለሰው መልካም ማድረግ ባህሪው አይደለም፣ አይፈቅድለትም። ያ ምንም እንደዛ አይነት ባህሪ የለውም። ስለዚህ ውሃ ወደ ደም ተቀየረ። ጓጉንቸር ማለት እንቁራሪት ከተማውን ሁሉ አጥለቀለቀ። በውሃ ቃቸው ይላል የሊጥ ማቡካቸው ማለት ነው። እሱ ሳይቀር በሙሉ ተጥለቀለቀ ይላል። ዝንብ ከተማው ምድሩን ሁሉ ሞላ። እነዚህ ዝንቦች ደግሞ ዝም ብለው የሚናከሱ ዝንቦች ከብቱን ህዝቡን ህፃኑን የሚናከሱ ናቸው። የከብቶች ሞት በዛ ምክንያት ከብቶች ሞቱባቸው። ቁስል መጣ። እያንዳንዱ ሰው ቁስሉ ራሳቸው እዚህ ጋር ለየ። እዚህ ጋር ሁልጊዜ መለየት አለ። እግዚአብሔር ይለያል ሁልጊዜ እና በቁስል ስለተመቱ ይላል ራሳቸው አስማተኞቹ ወደ ንጉስ መግባት አልቻሉ። ራሳቸው ቁስለኞች ነበሩና ከዛ የበረዶ ናዳ ታይቶ የማይታወቅ የበረዶ ናዳ ይታያችሁ ግብጽና ኢትዮጵያ ማለት ነው። በአፍሪካ ሀገር ውስጥ እንደዚህ በረዶ የለም ግን ታላቅ የበረዶ ናዳ ድንጋይ ድንጋይ የሚያካክል የበረዶ በሰው ላይ ይመውደቅ ያን በጣ መንጋ አንበጣው እህሉን እንዳለ በቃ ሲወጡ እህል የለም በሙሉ የተዘራው ዘር እንዳልነበር አደረገው ያንበጣው መንጋ አይን ማየት እስከማይችል ሌላ ጨለማ ድቅድቅ ጨለማ የሚላል ያ ጨለማ ማለት ልክ ብርሃን አብርታችሁ ሻማን ብታበሩ ብርሃኑን ያ ሻማው ብርሃጭማውን ማያልፈው ማለት ነው መብራት እኮ አለ በየንጉሱ ቤት መብራት አለ ግን ጨለማው መጥቶ ጨርሶ ብርሃን እንዳልነበር ኤሌክትሪክ ጠፍቶ ሳይሆን ወይም የሚያበሩት ሻማ ምናምኑ ጠፍቶ ሳይሆን ይያለ ጨለማ ድንድክ ጨለማ ስለዚህ ምንም ነገር ብርሃኑን ማሳየት እስከማይችል ድረስ ጨለማ ነበር ይላል የመጨረሻው አስረኛ የበኩር ልጅ የሚለው ነው እሱ አስደናቂ ነው ለእስራኤላውያንም ዋና ቁልፉ ዛጋ ነው በየመጽሐፉ ላይ ክርስቶስን እናያለን ከዘፍጥረት ጀምረን ክርስቶስ ኢየሱስ ያይታረደ በግ ለብሶ ክርስቶስ ማን ነው እግዚአብሔር ለአዳምና ለሔዋን እነሱ ቅጠል ሰፍተው ነበር ያገለደሙት ቴምፖራሪ ቅጠል ስንት ቀን ይለበሳል እየደረቀ ጌታ እግዚአብሔር ግን ከብት ማን ነው በግ አርዶ ነው ማለት ነው ቆዳን ያለበሳቸው እዛ ጋር የታረደውን በግ ኢየሱስን አይተነዋል ከዛ አብርሃም ላይ ተነዋል አብርሃምን የምትወደውን ልጅህን አንዱ ልጅህን አልከለከልከኝም ይለዋል አብርሃም ሁለት ልጆች ነው ያሉት አብርሃም እኮ በዛ ጊዜ እንኳን ሁለት ልጆች አሉት እስማኤልና ያዕቆብ ማን ነው ይስሐቅ ነገር ግን ስለራሱ ነው በተራራ ላይ ልጁን የሚሰዋ እግዚአብሔር ነው ከዛ ጊዜ ጀምሮ ክርስቶስን ጊዜ ተሰውሮ የነበረ ምስጢር ነው እንጂ ክርስቶስ አለ ሁልጊዜ አለ ይታያል ስለዚህ ነው አብርሃም ልጁ ይዞ ሊሰዋ ሲሄድ አባቴ ሆይ የመስዋዕቱ በጌታ አለ ይሄው ሳቱ ይሄው ቢላው ይሄው ሁሉ አለ የመስዋዕቱ በግሌት ነው ሲለው አብርሃም የመስዋዕቱን በእግዚአብሔር ያዘጋጃል አለው እግዚአብሔር ነው የመስዋዕት የሚያዘጋጀው እኔ አይደለሁም እግዚአብሔር ነው ልጁን የሚያዘጋጀው ነተም እግዚአብሔር ነው የመስዋዕት በግ ያዘጋጀው ስለዚህ በዚህም ጊዜ እዚህ ጋር ሊታረድ የሚገባ በግ እንዳለ በዚህ በዘጸአት መጽሐፍ ላይ እናያለን የእስራኤል ልጆች ከባርነት ቀንበር ከ420 ዓመት ከበደ የባርነት ቀንበር ለመላቀቅ እነዚህ ሁሉ ተአምራቶች ዘጠኙ ተአምራቶች ቢፈጹም ግን ፈርዖን ልቡን አደነደነ ይላል ፈጽሞ ህዝቡን ሊለቅ አልፈለገም ግን የመጨረሻው ተአምር የበኩር ልጅን የሚገል ከላይ ከሱ ጋር ጀምሮ እስከ ወፍጮ ፈጪ ማለት ከላይ ከንጉሱ ቤት እስከ ተራው ሰው ድረስ ማለት ነው። በኩር ሲባል የመጀመሪያ ልጅ ማለት ነው። ለምሳሌ አንድ ቤት ውስጥ ብዙ በኩር ሊኖር ይችላል። አባት በኩር ሊሆን ይችላል። እናት በኩር ልትሆን ይችላል። አያት በኩር ሊሆን ይችላል። አጎት በኩር ሊሆን ይችላል። ስለዚህ በኩር የሆኑት ሰዎች በሙሉ ሲሞቱ ማለት እኮ በአንድ ቤት ውስጥ ብዙ ሰው ነው የሚሞተው። አትሊስት አንድ ሰው ይሞታል። በቃ ቢያንስ አንድ ሰው ይሞታል። ስለዚህ በሀገሩ ላይ ታላቅ ሀዘንና ለቅሶ እነዚህ ሰዎች ለአራት መቶ ዓመት ያለቀሱትን እንባ በአንድ ቀን ውስጥ ህዝቡ አለቀሰ። ኢማጂን በአንድ ቀን ውስጥ አለቀሱት። ለአራት መቶ ዓመት የተጠራቀመ እንባ የፈሰሰ እንባ በአንድ ቀን ግብጽ አለቀሰው። ስለዚህ የታረደ በግዛ ጋር ነበረ። ምን አላቸው? ይሄ ግን እናንተንም አይለይም። አሁን መለየት ሊኖር የሚችለው በግ ሁላችሁም ያንዳንዳችሁ በነፍስ ወከፍ ለየቤታችሁ ታርዳላችሁ ደሙን በመቃኖቻችሁ ላይ ታረጋላችሁ ምናልባት ስጋው ሚተርፍ መስሎ ከታያችሁ ሼር ማድረግ ለጎረቤታችሁ ትችላላችሁ ደም ግን በየመቃኖቻችሁ ላይ ማረግ አለባችሁ ስጋውም እንዴት እንደሚበላ በመራራ ቅጠል ቆሞ ሰው ዱላቸውን ይዘው ለመሄድ ተዘጋጅተው በመጥበሻ ልክኛ ሀገር ድሮት እዚላችሁ እንደሆነ አድባር ምናም እየተባለ በብረምጣ እንደሚጠብሱት አይነት ማለት ነው ተጠብሶ ስጋውን በመራራ ቀጣ እንጆ የሚደረግ አይደለም ታቃላችሁ ግብጻውያን ጎረቤቶቻቸው እኮ በሐዘን ላይ ነው ያሉት በመከራ ነው ያሉት ስለዚህ ባርበኪው አርገው እንጆ እንዳያረጉ አይደለም ግን ያ መራራቸውን እግዚአብሔር እንዴት ወደ ጣፋጭ እንደለወጠ እንዴት ሞታቸውን ያበግ እንደሚሞተው ነው ስለዚህ ለአምስት ቀን ያበግ በፊታቸው እንዲቀመጥ ተነግረዋል ይመስለኛል ያ በግ በቤት ውስጥ ሲያዩት ምትኬ ሳይሉት አይቀርም ይሄ እኮ ነው በተለይ የበኩር ልጅ ሆነው የኔ ምትክ ይለዋል ስለዚህ ምትክ በኩር ልጅ ነው የሚሞተው የባየው ቁጥር አንተ ምትኬ ይለዋል ይንከባከበው ይመስለኛል ሲ ሞታቸውን የሚወስድላቸው ሀዘናቸውን እንባቸውን የሚጠርግላቸው የሚያብስላቸው ደም መፍሰስ ነበረበት። ስለዚህ የሞት መልአክ በመጣ ጊዜ ብዙ ጊዜ ሌላውን አምጥተ በጨለማ በግብፃውያን ሰፈር ሲሆን በእስራኤል ብርሃን ነው፣ በዛች በጌርሶም ብርሃን ነው። ዝም በዛ ሲሆን በጌርሶም የለም። እዛ የሆነ ሁሉ ጌርሶምን አይመለከተው። ሲተለይቶ ጌርሶም የተለየ ከተማ ነው እነሱ የሚኖሩበት። በጌርሶም ውስጥ ምንም አልነበረም። አሁን ግን ጌርሶምንም ይመለከታል። ይሄ በግ እስካልታረደ ድረስ ጌርሶምንም የሚመለከት ሆነ። ሞቱ ይመጣል። ስለዚህ ያ የሚመጣ የሞት መልአክ በመጣ ጊዜ ሊያልፋት ጌርሶምን የሚችለው ደም ሲያይ ነው። ደሙ በመቃኖቻቸው ላይ ተቀምጦ ሲያይ የሞት መልአክ አልፎ ሄደ ይላል። ስለዚህ ዘጸአት መውጣት ነው። እስራኤላውያን በድል በጣም ግብፃውያን አዝነው ስለነበር በታላቅ ውድቀት ውስጥ ስለነበሩ ለ400 ዓመት ያለ ክፍያ የበዘበዟቸውን በአንዲት ቀን በሙሉ ወርቅ ነሽ የከበረ ነገር ልብስ እየሰጡ በአንድ ጊዜ በዝብዘው ይላል በክብር ይዘው ወጡ። የ400 ዓመት እንትን ወይጃቸው ሂሳባቸው የ400 ዓመት እንባ ነው። በአንድ ቀን ነው ግብፃውያን ያፈሰሱት። እግዚአብሔር አይነት አምላክ ነው። በፍጹም ተበድሎ ወድቆ ዝም ብሎ ሰውን የሚያይ አምላክ አይደለም። የራሱ ፕላን አለው። እግዚአብሔር መንገዱ አይመረመርም ይላል መጽሐፍ ቅዱስ። ለመንገዱ ፍለጋ የለውም። እግዚአብሔር ብዙ መንገድ አለው። አያችሁ፣ እግዚአብሔር በአየር ላይ መሄድ ይችላል፣ በዳመና ላይ መሄድ ይችላል፣ በእሳት ውስጥ መሄድ ይችላል፣ በባህር ላይ ይሄዳል፣ በፈለገው በኮረብታ በተራራ በፈለጋ በንፋስ ላይ በሁሉ ላይ ግራቪቲ አይዘው የምድር ስበት እንደዚህ አንቆ ማይዘው እዚህ ይሻለኛል ተዘጋብኝ ተከፈተብኝ ፓስፖርት ማያስፈልገው አምላክ ነው እግዚአብሔር። ስለዚህ ግብፃውያን በሀዘንና በጣም በታላቅ ውድቀት ስለነበሩ እንዳለ ከየጎረቤቶቻቸው ወርቃቸው፣ ንብረታቸው፣ የሚያስፈልጋቸው ወይጃቸው ስርቆት አይደለም። ይሄን በጣም ማወቅ አለብን። በ420 ዓመት የተበዘበዙትን ሂሳባቸውን ይዘው ወጡት። እንደሱ ነው የሚላቸው። ሂሳባቸውን ይዘው እንደወጡ በታላቅ ድንቅ እንደወጡና ከወጡ በኋላ ግን ፊታቸው ያላዩት አንድ ኤርትራ ባህር እንደተጋረጠ መጽሐፉ ሳይደብቅ ይነግረናል። ያ ፊታቸው ላይ የተጋረጠ የኤርትራ ባህር እንዳለ ኤርትራ ባህሩንም እግዚአብሔር በታላቅ ክንድ እንዴት እንደከፈለው ግብፃውያንም ተከትለው ከሄዱ በኋላ እንደቆጫቸውና ተከትለው ሲመጡ ግብፅ መካከል እስኪደርሱ ድረስ ጠብቆ ውሃው እንደተከደነ እንደ ድንጋይ ተወረወረው ይላል መዝሙረ ዳዊት ላይ። እንደ ድንጋይ ወረወርካቸው ነው የሚለው። ስለዚህ እንደ ድንጋይ ሰጠሙ፣ ባህሩ ተዘጋ። ኖ ተርኒንግ ባክ። በግብፅና በእስራኤላውያን መካከል ለዘላለም ልዩነት ተደረገ። ለዘላለም በቃ መመለስ አይቻልም። ድልድዩ ተሰብሯል። መመለስ ወደኋላ አይቻልም። ለዚህ ነው በኋላ ላይ ምድረ በዳ ላይ ሆነው እንመለስ ሲሉ ምድር ተከፍተው አጠቻቸው። ለምን? መመለሻ ስለሌለ። ያ የለም፣ መመለሻ የለም። ይሄ ዘጸአት ሄደው እስከ 2 ወር እስከ ሲና ተራራ ድረስ ያለውን ታሪክ ይነግረናል። ከግብጽ ወጥተው በምድረ በዳ የነበራቸውን ታሪክ፣ ህጉ እንዴት እንደተሰጣቸው፣ መቅደስና አምልኮ የክህነት አገልግሎት እንዴት እንደጀመረ፣ በመገናኛ ድንኳን አማካኝነት እግዚአብሔር እንዴት አድርጎ በመካከላቸው እንዳረፈ ትልቅ ነገር የሚገርም ነገር አለ። ስታጠኑት እስከ መገና ማለት እስከ ሲና ተራራ ድረስ ደርሰው ህጉ እስከተሰጠ ድረስ እስራኤል ሁሌ ነው የሚያጉረመርሙት። ወይ ኤርትራ ባህር ሲያዩ ብለዋል እግዚአብሔር ሶኬ ዱላህን አንሳና ወደ እጅህን አንሳለው፣ ውሃው ተከፈለ። ከዛ በኋላ ትንሽ የተነሱ ማርያምም ተነሳች ከበሮ ይዛ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ተባለ። ዘለሉ ምናሉና ውሃ ደግሞ የሌለው ድርቅ ያለ ቦታ ደረሱ። አሁን መጮ ጀመሩ። እንደገና 70 የዘንባባ ዛፎች እና ጉርጓዳ የዘንባባ ምንጮች ያሉባቸው ቦታ ደረሱ። ብዙውን ስታዩ ግን ምንም አይነት ሞት የለም። ህጉ በአብርሃም ኪዳን ነበር የሚያስተዳድራቸው። ህጉ እስከተሰጠበት ድረስ ሞት የለም። እነሱ ቁጥሮች ሆነው አይደሉም። እነሱ ያው ናቸው። ማጉረምራቸው መሳደብ የሚሉትን ነገር ያረጉታል፣ ግን ሞት አልነበረም። ልክ ግን ከሲና ተራራ ደርሰው ህጉ ከተሰጠ በኋላ ነው እዛ ጋ ነው ሞት የሚጀምረው። በተለይ ከግብፅ ያወጣንን በፊታችን የሚሄድ እንትን ስራ አለን ብለው አሮንን ባስጨነቁት ጊዜ አሮን አንድ ሰው ምን አለ? አሮን ውሸጣም ነው አለ። አሮን እንኳን ዋሻ አለ። እውነት እኮ ነው። እናንተ አሁን በሚዋሹ ከነቢያት ትደነቃላችሁ። አሮን የእግዚአብሔርን ክብር ያየ እውነት እኮ ነው። ያንን የመሰለ እግዚአብሔርን በትልቅ እንትን ያየ ሰውዬ ይኸው በፊታችሁ የሚሄደውን ትሰር ብሎ አላቸው። አስተዋወቃቸው ከጣዖት ጋር ሰርቶ እና አሮን ውሸታም ነው፣ አሮንም ውሸታም ነው አለ። ሰፈራሁኝ አለው ሙሴ። ምን ነው እንዴት እንደዚህ ታደርጋለህ ሲለው፣ ይሄን ህዝብ ታውቀዋለህ፣ ይገለኛል፣ ፈራሁኝ። አንዳንዴም እኛንን ሰዎች እንዲዋሹ በቃ እንዲዋሹ፣ ምን አለኝ ጌታ ምን አለ እየተባለ ሰዎች እንዲዋሹ እናስገድዳለን። የእግዚአብሔር ቃል እውነተኛ ነው። እግዚአብሔር በቃሉ አይዋሽም። ቃሉ ነው። ቃሉን ጥሩ ያላሳለፈው ምንም ነገር ማሳለፍ አያስፈልገንም። ምንም አይነት ጥሩ ሰው ቢሆን ጥሩ ነው፣ በጎ ነው፣ መልክ መንፈሳዊ ነው ብንልም ቃሉ ካላሳለፈው አላሳለፈውም። ስለዚህ በዘጸአት ላይ የምናየው ይሄን ነው። ዘጸአት ይሄንን ነግሮን ይጨርሳል። ከዛ ዘሌዋውያን የሚባል 27 ምዕራፍ ያለው መጽሐፍ ይመጣል። ይሄ ዘሌዋውያን ማለት የትም የሄደ ታሪክ አይደለም። እዛው 40 ዓመት ውስጥ ነው ያለው። እዛው ከግብፃውያን ልክ ከግብፅ ወጥተው ከኤርትራን ባህር ተሻግረው ልክ ከሁለት ወር በኋላ ተራራው ጋር ይደርሳሉ። ኮሬብ ተራራ ላይ ከኮሬብ ተራራ ላይ ህጉ ይሰጣል። እግዚአብሔር ቃል ኪዳን ህግን ያወጣል። እሱም ይሰበራል፣ እንደገና መልሶ ይሰጣል። ከዛ በኋላ እግዚአብሔር በዚህ ህዝብ መሃል መገኘት አልችልምና በቃ አንተ መልአኬን እልካለሁ አለ። ኖ አለ ሙሴ። ኖ እግዚአብሔር ወይ አንተ ከሌለህማ እኛንም አታውጣ። አንተማ የሌለህበት እኛ ዋጋ የለንም። አንተ ባለህበት ነው እኛ መኖር የምንፈልገው። አንተን ነው የምንፈልገው፣ መልአክ አይደለም የምንፈልገው፣ አንተን ነው የምንፈልገው አለው። እንግዲያው ህዝቡ እንዳይሞት ወደ እኔ ተጠግቶ እንደ የመገናኛ ድንኳን ስራልኝ። ከዛ የክህነት አገልግሎት መጣ። በህዝብና በእግዚአብሔር መሀል የሚቆሙ መጡ ማለት ነው። ህዝብ በራሱ ወደ እግዚአብሔር የሚቀርብበት ጊዜ ነበር። እግዚአብሔር ህዝቡን ደስ ብሎት ሊያነጋግር በራሱ ድምፁን ማሰማት ጀምሮ ነበረ። ነገር ግን ሰው ነው አሉ፣ በቃ እግዚአብሔር አይናገር አሉ። እግዚአብሔር አይናገር፣ ሙሴ አንተ ተናገር፣ በመካከላችን ሳንበድ ይግባ አሉ። ስለዚህ ይሄ ሌዋዊ የሚለው በህዝብና በሰው መካከል፣ በእግዚአብሔርና በህዝቡ መካከል የሚቆሙ አገልጋዮች፣ ካህኖች፣ ክህነት በእግዚአብሔርና በሰው መካከል ሆነው የሚማልዱ በሰው እንዳይታይ ማለት ነው፣ እግዚአብሔር ያን ሰው እንዳያየው በእሱን የሚሸፍኑ ሌዋዊ ማለት ካህናት ናቸው። በእግዚአብሔር ፊት ለሰው ወክለው የሚቀርቡ። ስለዚህ ሌዊ ከሚባል ነገድ ሌዋውያን የሚለው ከሌዊ ነገድ ነው የመጣው። የነ ሙሴ ዘር ማለት ነው። ማነው? ሙሴ፣ አሮን ሌዋውያን ናቸው። ስለዚህ የክህነቱ አገልግሎት ብቻ አይደለም ለሌዊ የተሰጠው፣ የመዘመሩ የመቅደሱ አገልግሎት። መንገደኞች ስለሆኑ የመገናኛ ድንኳን ነበር የነበራቸው እንጂ መቅደሱ ተተክሎ ፐርማነንት የሆነ መቅደስ አልነበረም። ስለዚህ መቅደሱ በየጊዜው እየተነቀለ ይተከላል እና ያ የመገናኛ ድንኳን ጊዜያዊ ነበረ። ያንን ሁሉ አገልግሎት የሚያገለግለው የሌዊ ዘር ብቻ ነው። ሴት ወንዱ ሳይቀር በሌዊ ዘር ውስጥ ያሉት ብቻ ርስት የሌላቸው በኋላ እናያለን፣ እግዚአብሔርን ለማገልገል የተለዩ። ስለዚህ ይሄ ሌዋውያን ያንን ነው የሚያወራል። የዘሌዋውያኑን ታሪክ ነው የሚያወራል። በዚህ በአርባ ዓመት የምድረ በዳ ጉዟቸው ውስጥ ምን እንደሆነ መቅደሱ አገልግሎት፣ የክህነቱ ስራ፣ የመዘምራን መደራጀት፣ ከእግዚአብሔርና በሰው መካከል የነበረውን በክህነቱ አኳያ ያለውን የሚነግረን ዘሌዋውያን ነው። እንትኑ ፒክቸሩን ሙሉ ፒክቸሩን ማለት ነው። ምንም ሚስ እንዳናረግ ዘጸአት ያልነገረንን ማለት ነው። ዘጸአት በደንብ አድርጎ ያላብራራውን ውስጥ ያልገባበትን ዘሌዋውያን ውስጥ ገብቶ ያሳየዋውያን ምዕራፍ ውስጥ ነው። ስለዚህ ስለ ክህነቱ አገልግሎት፣ ስለ መቅደሱ፣ ስለ አለባበሳቸው፣ ስለ አሮን፣ ስለ መስዋዕቶቹ፣ ስለሚቀርበው የኃጢአት መስዋዕት ያለውን ስርዓት፣ በእግዚአብሔርና በታቦቱ መካከል የነበረውን ስርዓት ማወቅ የሚፈልግ ሰው ዘሌዋውያንን ነው የሚያጠናው። ዘሌዋውያን በደንብ አድርጎ ቁጭ አድርጎ እሱን ይናገራል። ስለዚህ መጽሐፉ የሚያብራራው ይሄንኑ ነው። ለመስዋዕት አቀራረብ ስርዓቱን፣ የኃጢአት መስዋዕት አቀራረብ፣ እያንዳንዱ ህግና ስርዓት ተብራርቶ የተጻፈው በዘሌዋውያን መጽሐፍ ላይ ነው። እያንዳንዱ ህግ፣ ስርዓት፣ በቃ አለባበሱ፣ ሹመት፣ ሽረት፣ ጠቅላላ ነገሮቹ በሙሉ በክህነቱ አኳያ ማለት ነው፣ ከመቅደሱ አኳያ ማለት ነው፣ ከመንፈሳዊ ሳይዱ አኳያ ማለት ነው። የሚያነግረን ጠቅላላ ጠቅላላ አድርጎ ነፃ የሆነ ግልጥ ያለ መልእክት ያለው ዘሌዋውያን መንፈሳዊ ሳይዱን በእስራኤል ልጆች 40 ዓመት ጉዟቸው ውስጥ መንፈሳዊ ሳይድ ምን ይመስላል፣ እግዚአብሔር እንዴት ነበር የሚገናኛቸው፣ እነሱ እንዴት ነበር ብለዘሌዋውያን ቁልጭ አርጎ ይነግራናል። 27 ምዕራፍ ያለው መጽሐፍ ነው። ከዛ ቀጥሎ ዘሁልቁ የሚባል 36 ምዕራፍ ያለው ዘሁልቁ። ዘሁልቁ ማለት መቁጠር ማለት ነው፣ ቁጥር ማለት ነው። ስለዚህ ዘሁልቁ ደግሞ መቁጠር ነው። ልክ እስራኤል ልጆች ከ20 ዓመት በላይ የሆኑት ወንዶቹ ሲቆጠሩ ነው የሚጀምረው ለውትድርና አገልግሎት። እነዚህ ዘሌዋውያን ያልናቸው ክህነቱን ነው፣ መንፈሳዊ ስራ ነው የሚሰሩት። ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር ማገናኘት ነው ስራቸው። ዘሁልቁ ላይ ደግሞ ወታደራዊ ሳይዱ ከጠላት ከዙሪያቸው ከሚመጣው እንዴት አድርገው ከ20 ዓመት በላይ ያሉት እንደሚቆሙ ለእግዚአብሔርና ለእግዚአብሔር ሕዝብ እንዴት አድርገው እንደሚቆሙ ዘሁልቁ ነው የሚነግረን። መቁጠር ማለት ነው። የእስራኤል ልጆች ቁጥር ብዛት ይናገራል። መቁጠር የተጀመረው በሲና ተራራ ሳሉ ነው። እዛ ዘሁልቁ 5 ላይ ማየት ትችላላችሁ። ከሲና ተራራ ተነስተው እስከ ዮርዳኖስ ወንዝ ያደረጉትን ጉዞ ከወታደራዊ ሳይድ ወይም ከመገጠማቸው ጠላቶቻቸው ሳይድ ከየለት ለየለት ኑሯቸው ጋር ሳይድ ዘሁልቁ በደንብ አርጎ እስከ ዮርዳኖስ እስኪደርሱ ድረስ የሁለት ዓመት ታሪክ ማለት ነው። ምክንያቱም በሁለት ዓመት ውስጥ ደርሰው ስለነበር ኦልሬዲ ዮርዳኖስ የሁለቱን ዓመት ታሪክ በሲና ተራራ አንስቶ እስከ ዮርዳኖስ ወንዝ ድረስ ያደረጉትን ጉዞ ይናገራል። ከዚያም በቃዴስ በርኔ ሳሉ ስላላመኑ ስላልታዘዙ ትውልዱ ሁሉ በምድረ በዳ እንዳለቁ ወይም እንደሚያልቁ የተናገረውን እግዚአብሔርን ቃል የሚነግረን እሱ ነው። ምክንያቱም በዮርዳኖስ ጋር በደረሱ ጊዜ ሙሴ 12 ሰላዮችን መርጦ ከየነገድ አባቶች ከነአን እንዲሰልሉለት ልኮ ነበር። ነገር ግን 10ሩ ሲመለሱ ህዝቡን አንበረበሩት፣ ህዝቡን ሆዱን አራዱት። ኖ እነዚህ ሰዎች ትልልቅ የቃን ልጆች አሉ፣ እጆቻቸው 6 እግሮቻቸው 6 በጣም ትልልቅ ረጃጅም ጃይንት ናቸው፣ እኛ በፊታቸው እንዳንበጣለን። ስለዚህ እግዚአብሔር ሊያጠፋን ነው በቃ ያመጣን እንጂ በእውነትም እንዳለው ከግብጽ ምድር አውጥቶ ሊያወርሰን አይደለም። ምን አለበታል ህዝቡን ተቀበሉና። እንዴ በግብጽ መቃብር ጠፍቶ ነው ወይ? ይሄንን በጣም የሚገርም ነው። መጽሐፉን ስታጠኑ የእስራኤላውያን ችግር የሞት ስፒሪት ነው። ህይወት አይላቸው፣ ህይወትን በፍጹም ቴስት አላደረጉትም። ሞት ነው ሁልጊዜ የሚታያቸው፣ ሞታቸው ነው። ደግሞ ሞታቸው ታይቷቸው ቀብራቸው የትን ቀበሩ የሚቸሩ ሰዎች ናቸው። ይህ ነው ሰው ከሞተ የትስ ሊቀበር ምን ችግር አለበት? ግን ህይወትን እግዚአብሔር ህይወት ሆኖ እያለ እግዚአብሔር ህይወታቸው ሆኖ እያለ አንድ ቀን እግዚአብሔርን ቴስት አያረጉትም። እሱን አይደለም እንትን የሚጠሙት፣ ግን በቃ ያ በግብጽ ያለ ሚጣጥሽና ሽንኩርት ያ ሲበሉ ሲጠጡት በባርነት ሆኖ የተጣለላቸው የሚበሉትን ሚጣጥሽ ማለት ምናልባት ስኳር ድንች ማለት ነው መሰለኝ ትርጉሙ፣ በአንድ መሳያየው ስኳር ድንች ያንና ሽንኩርት ሚጣጥሽ እነዚህ ነገሮች ከመናፍቅ ምን አለ እዛ ብንሞት አሉ። በግብጽ እኮ መቃብር አለ። እውነት ነው፣ ፒራሚድ አለ። ግብጽ እኮ ጥሩ መቃብር አለ። ሬሳቸው ሳይበሰብስ ቁጭ ያረጓሉ፣ ግን እነሱን አያረጓቸው። እውነት ነው፣ ዮሴፍንም ሳይበሰብስ ነው ይዘውት የወጡት። ስለዚህ በግብጽ እኮ እንትን አላሉ መቃብር አለ። እና እዚህ ምድረ በዳ ላይ ዝም ብለን እንደማንም በቃ ምድረ በዳ ላይ ልታጨል ይጨርሰን ያመጣን ብለው አሉ ይላል። እግዚአብሔር ተቆጣ፣ አዘነ። ሙሴ በጣም አዘነ። እና አንተን አይደለም የናፈቁት እኔ ነኝ። እሺ ንገራቸው አለ። ሄደና ንገራቸው፣ ሰምቻለሁ ጮታችሁ። ስለዚህ እንዳላችሁት እናንተ ምድረ በዳ ትሞታላችሁ። እውነት እኮ ነው። በአፍህ ላይ ሞትና ህይወት አስቀምጫለሁ ብሏቸው ጎ ሄድ የምትለውን ትወርሳለህ። በአፍህ ላይ ሞትም ህይወትም አስቀምጬልሃለሁ። አንተ ነህ የምትወስነው ሞትህና ህይወትህን። ስለዚህ እንዳላችሁት እንደተናገራችሁት በምድረ በዳ ታልቃላችሁ። እናንተ ልጆቻችሁ ግን ይጠፋሉ ያላችኋቸው ልጆቻችሁ ግን እኔ በበረታ ክንድ መልሼ አስገባቸዋለሁ። አሁን በመጣህበት መንገድ ብሉ እግዚአብሔር በሁለት ዓመት አልቆ ሊገቡ የደቁባትን በር አስጥቶ እንደገና ለ38 ዓመት ረሃ በማያውቁት ትላልቅ ትላልቅ እባብና አውሬ ባለበት ምድረ በዳ መራቸው ይላል። በጨለማ መራቸው ይላል። እስቲል ምህረቱ ግን ለዘላለም ነው። አሜዚንግ እግዚአብሔር ምህረት። እስቲል እያበላ መናው አልቆመም፣ መናውም አልቆመም፣ ምህረቱ አልቆመም። ግን መራቸው እንደገና 38 ዓመት በምድረ በዳ አዞራቸው። ከእግዚአብሔር ፈቃድ ጋር ሚስት ስለተደራረጉ እግዚአብሔር ያለውን ስላላመኑ እግዚአብሔር በሚያምኑበት ሰዎች ይደሰታል። በእውነት እግዚአብሔር የሚያምኑት በሚያምኑት ይደሰታል ይላል። እግዚአብሔርን ደስ ማሰኘት ያለምነት አይቻለም። እግዚአብሔር በሚያምኑት በኔ ተማምኗል አስጠለዋለሁ ስሜን አውቃለሁ ጋርደዋለሁ። ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ተጠብቃታል። እግዚአብሔር ምንም ይሁን ነው ማተርዋት በሱ ላይ ስንታመን በዛ ይደሰታል እግዚአብሔር። እኛ ምናችንም አያስደስተውም እግዚአብሔር። አንድ ቀን ማስደንቀ ነው አናውቅም። ልጁ አስደንቆት ጨርሷል። በክርስቶስ ተደንቆ ጨርሷል እግዚአብሔር። ልንገራቸው ወዳጆች ምንም ምናስደንቅ ነገር የለም። ካስደንቅ ነው ልጁን ስናምን ነው ምናስደንቀው። እሱን ስናምን ነው ትችላለ ታቃለ እውነት ነው ስንለው እግዚአብሔር ይደነቃል። ስለዚህ በዘሁልቁ መጽሐፍ ላይ የምናየው ይሄንን ነው። ተመልሰው እንደገና ለ38 ዓመት በምድረ በዳ እንዲጓዙና እንዳለውም በ38 ዓመት ውስጥ ከ40 እዛ ከ20 በላይ የተቆጠሩት የነበሩት ማለት ነው። ተቆጥረው ልክ በሲና ተራራ የተቆጠሩት በሙሉ እስኪያልቁ ድረስ ከዛ በኋላ የተወለደው አዲሱ ጄነሬሽን ግብጽን ማያቅ ጄነሬሽን ያንን እግዚአብሔርን የበረታከን ያላየ ጄነሬሽን እስከሚተካ ድረስ በምድረ በዳ እነሱ እንዳለቁ ከዛም በኋላ አሮንን እንደሞተ ይነግረናል። ከዛ ሙሴንም ሞት ይነግረናል። ሙሴም አትገባም ተብሎ እንደተከለከለ ይነግረን ዘሁልቁ ነው። ለምን አትገባም እንደተባለም ነግሮናል። ለምንድነው ሙሴ ውሃውን ውሃ ጠማን አሉ። ውሃ የለም ልታጠፋና ያመጣህን አሉ አንጎራጎሩ። እግዚአብሔር አለው ሂድና ተራራውን ምታው አለ። ሄደና ተራራውን መታው ውሃ ፈለቀ ጠጥ። በሌላ ጊዜ እንደገና ደግሞ አንጎራጎሩ። አሁን ሄዶ ተቆጥቶ ተራራውን ሂድና ነገረ ለእግዚአብሔር። እግዚአብሔር ደግሞ ተራራውን አናግረው አለው። ሄደና ተራራውን መታው ሰው አበሳጭተው ተቆጥቶ ነው። ግን እግዚአብሔር አለው አላከበርከኝ። አሁን ግን የተሰወረ ምስጢር ስለሆነ ስናቀው ለካ ያ ውሃ ክርስቶስ ነበር ያ አለት ክርስቶስ ነበር። ሲ ዕብራውያን ሲነግራን ይከተላቸው የነበረው አለት ጠጡ ይለናል ክርስቶስ ነበር። ክርስቶስ ሁለቴ አይመጣም። ክርስቶስ ሁለት ጊዜ አይሰቀልም። ክርስቶስ ሁለት ጊዜ ደሙ አይፈስም። የኢየሱስ ክርስቶስ ደም አንድ ጊዜ ነው የፈሰሰው። አሁን ሊከብር ልታናግረው ይገባል እንጂ ልትመታው አትችልም። ስለዚህ አትገባም ብዬ በስሜ ብያለሁ። ሶስት ጊዜ ነው የለመነው። በቃ አለው ሁለተኛ እንዳትጠይቀኝ በቃ። ስለዚህ ሙሴም ህይወቱ እዛች ጋር እንዳቆመች ወደ ተራራ ላይ ወጥቶ ማን እንደቀበረው ማይታይም እግዚአብሔር ያለው ተራራ ላይ ወጣ ሞተ። ለሱም 30 ቀን ሲሉ ተነሱ በቃ አለ እግዚአብሔር። በቃ ስንት አመት ልታለቅሱ ነው? ተነሱ መንገድህን ቀጥል ዙር መንቀኛላ ዙር ብሎ እግዚአብሔር እንደገና ወደ መጡበት መልሶ እንደገና እንዳዞራቸው ሚነግረን ዘሁልቁ ነው። ዘዳግም የሚባል መጽሐፍ ይመጣል 34 ምዕራፍ ያለው መጽሐፍ አለ። ይሄ የአምስቱ የህጉ መጽሐፍ የሚያጠቃልል መጽሐፍ ነው። ዘዳግም አስገራሚ መጽሐፍ ነው። ሰው ዘፍጥረትን አይቶ ትንሽ እስከ ምዕራፍ 12 ድረስ ዘፍጥረትን ካየ በኋላ ከዛ በኋላ ሌላውን መጽሐፍ ባያቅ በዘዳግም በደንብ አድርጎ ለማወቅ እንደሚችል እኔ መናገር ይችላል። አስገራሚ መጽሐፍ ነው። ዘዳግም ማለት መድገም ማለት ነው። የተደገመ መጽሐፍ ነው። ሲደገም ፐርፐዝሊ ነው የተደገመው። ተመርጦ ከነዚህ ካሉት ካርቱ መጽሐፍቶች ተፈላጊው ተጨምቆ ዋና ዋናው የተደገመ ሙሴ ነው ጸሐፊው። ስለዚህ ሲደግምላቸው ከአብርሃም ከዘፍጥረት 12 ነው የሚጀምረው። አባታቸውን አብርሃም አንድ ሰው ሆኖ ገና በሶርያ ያለ ምንም ሰው ያልነበረ ጊዜ ጣዖት አምላክ ሆኖ በአይን ውስጥ በማይገባበት ጊዜ እግዚአብሔር ከዛ እንዴት አባታቸውን እንደመረጠ መርጦ አምጥቶ እንዴት እንዳበዛቸው አብዝቶ እንዴት አርጎ ከምድር ከግብጽን ቀጥቶ የግብጽን ነገስታት ሰባቱን ታላላቅ ነገስታት ቀጥቶ በምድረ በዳ የገጠማቸውን ሁሉ እየቀጣ ከሰማይ መና ያወረደ ውሃ ያፈለቀ አይነት መሪ ነው። እባብ እግሮቻቸው ሳይፈነዱ በሽታ ሳይዛቸው አንድም በመካከላቸው በሽታ ሳይኖር ሌት በሳታም ቀን በዳመና አምድ እየመራ እዚህ ጋር ድርሶሃል። ለነዚህ ሲደግመው ፐርፐዝ ነው የሚደግመው። ለነዚህ ግብጽ ውስጥ ላልተወለዱ የምድረ በዳ ልጆች ምድረ በዳ ለተወለዱ አዲሱ ጄነሬሽን ነው የሚደግመው። የእግዚአብሔርን ክንድ ለማያውቁ የእግዚአብሔርን ክንድ በፍጹም ላላዩ ላልሰሙ ለነሱ እንደገና ይደግምላቸዋል። በደገም ነው እንደገና እንዴት አርጎ እግዚአብሔር በበረታ ክንድ እንዳወጣ እንዴት አርጎ ተሸከሙን በክንዶቹ በልዑል መጠጊያ ውስጥ ሆነው እንዴት እንደኖሩ ይደግምላቸዋል። ይሄ የሞቱ ጊዜ ሲድ ከመቀረቡ ከመሞቱ በፊት የመጨረሻ መልእክቱ ነው። የሙሴ የመጨረሻ መልእክቱ ነው። ወደከዛ ነግሯቸዋል ወደ ተስፋ ምድር ትገባላችሁ። እግዚአብሔር ኢያሱና ካሌብን መርጧል። አስሩ ካሌብና ኢያሱ ሁለቱ ግን ኖ ብለው ነበር። ኖ እግዚአብሔር እንደ እንጀራ ይሆኑልና እግዚአብሔር ከኛ ጋር ነው። እግዚአብሔር ከወደደን ይሄን ምድር አሳልፎ ይሰጣናል። ለባካችሁ ሰዎች ልክ ነው። የኤናቅ ልጆች አሉ። ልክ ነው። ምድሯ ከፍተኛ ናት። ሰው ረጃጅም ነው። ሂውጅ ነው። እግዚአብሔር ሰዋት። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ እግዚአብሔር እኛንም ይወደን ስለሆነ አሳልፎ ይሰጣናል ቢሉ የሚሰማቸው አልነበረም። እግዚአብሔር ይሄንን አከበረው። ስላከበረው ሙሴን ምን ይሏል? ለኢያሱ ስልጣንን ስጠው መሪነት። ከዚህ በኋላ አንተ አይደለም ለምትመራው ህዝቡ። ይሄን አዲሱን ጀነሬሽን ይዞ የሚገባ ኢያሱ ነው። ካሌብም ይገባል። ከነዚህ ከግብጽ ከወጡት ካሌብና ኢያሱ ብቻ ናቸው የሚገቡት። ስለዚህ ዘዳግም ላይ ኢያሱና ካሌብ ወደም ለኢያሱ እንደገና አበረታቶ አይዞ አትፍራ ብሎ ስልጣኑን እንዲሰጠው እና ህዝቡን የመጨረሻ ማስጠንቀቂያ ቁጭ አድርጎ ጠቅላላ ህጉን ያለው እንደገና ህጉ ሁሉ ይደገማል። እግዚአብሔር የሰጠው ህግ ሁሉ ይደገማል እዛ ላይ እና እግዚአብሔር ወደሚሰጣቸው ምድር ገብተው እግዚአብሔርን እንዳይረሱ ስርዓቱንና ህጉን እንዳይረሱ መንገዱን እንዲጠብቁ ይሄ ህጉና ስርዓቱ ይላቸዋል። ከባድ አይደለም። በፊት ህይወትና ሞት በፊት አኑር ያለው እንግዲህ ህይወትን ምረጥ። በመጨረሻ ቃሉ ይሄን ያለው በእጅህ ላይ ህይወትና ሞት አለ። እግዚአብሔር አምላክህን ብትመርጠው ህይወት ይሆንልሃል። እግዚአብሔርን ግን ብትተው ሞት እግዚአብሔር ይተውሃል፣ ደሞን ያቃችኋለሁ ይላል። እዛ ላይ ራሱ ሙሴ ይገርመኛል። እኔ አቃችኋለሁ፣ እናንተ ልበ ደንዳና ሰዎች ናችሁ፣ አይኖ እግዚአብሔር እንደምትበድሉት አይኖ እግዚአብሔር እንደሚተዋችሁ እውነት እኮ ነው። አቃለሁኝ፣ እባካችሁ ህይወትን ምረጡ። ህይወታችሁ የሆነውን እግዚአብሔርን ምረጡት። አትካዱት፣ አትበድሉት፣ ከሱ ጋር ተስማሙ ብሎ የመጨረሻ ልመናውን ያደረገበት መጽሐፍ ነው ዘዳግም። እነዚህ አምስት መጽሐፎች ቶራ ነው የሚሏቸው በአይሁድ። የተደነቁ መጽሐፎች ናቸው። ቢገርሙ መጽሐፎች ናቸው፣ ግን በአንድ ታሪክ ውስጥ ያሉ ናቸው። ከአብርሃም ከዘፍጥረት አብርሃም ኢብሩ የሚለው ወይም ኢብራይስጥ የሚለው የመጣው ከአብርሃም ነው። ስለዚህ እነዚህ ሰዎች ከዛ ጊዜ ጀምሮ ከአብርሃም ካንዱ ሰው ጀምሮ ግን ትልቅ ኔሽን ሆነው በምድረ በዳ እግዚአብሔር አስኩዞ ህግ ሰጥቶ ስርዓት ሰጥቶ ሌላው ህዝብ የሌለው ድንቅ የሆነ መቅደስ ሰጥቶ በመካከላቸው እያደረ እየመራ ከናን ምድር ጋር አድርሶ እዛ ጋር የሚጨርስ መጽሐፍ ነው እነዚህ አምስት መጽሐፎች። በሚቀጥለው ሳምንት እንደ ጌታ ፈቃድ ስንገናኝ እንደገና 12 የታሪክ መጽሐፍቶች አሉ። ከዚህ በኋላስ ፎርሃብ እግዚአብሔር ይሄን ሁሉ ድንቅ ሰርቶ መጣ። ይሄ ነው መጽሐፍ ብናነበው ኢንተረስቲንግ። በመሃሉ እኛም ብዙ ያላልኩት አለ፣ ብዙ ትምህርት የሚሰጥ የአብርሃም ታሪክ፣ የይስሐቅ ታሪክ፣ የያዕቆብ ታሪክ፣ የራስ ዮሴፍ ታሪክ አስደናቂ ክርስቶስ ኢየሱስ የሚመስል በእያንዳንዱ መጽሐፍ ውስጥ ኢያሱ፣ ሙሴ የራሳቸው የሆነ ኳሊቲ የሆነ ታሪክ አላቸው እንጂ ዝም ብሎ ቦርድ የሆነ መጽሐፍ አይደለም። አንዳንዶች እንደሚሉት ምንድን ነው አይገባም ይላሉ። እንደውም አንድ ሰው ናሊ ቁጥር ዘሁልቁን ነው መቁጠር ነው ቁጥር ያለበት በዚህ ምክንያት አሁን እኮ ገርሞኛል፣ ምንድን ነው የቁጥር መቁጠር? አዎ ካልፈለግን ማለፍ እንችላለን፣ ግን ምክንያት አለው። እያንዳንዱ ነገር ምክንያት አለው። ያለ ምክንያት አይደለም የተጻፈው። ስለዚህ መጽሐፍ ቅዱስ የሚያሰለች መጽሐፍ አይደለም ወገኖች። እግዚአብሔር እውነት ነው። የመጽሐፍ ቅዱስ ላይ የሚገርመኝ ነገር ጌታ ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ አይኖቻቸውን ከፈተላቸው ይላል። ለምን? መጽሐፍትን ያስተውሉ ዘንድ። አያችሁ፣ ሰው እውር ቢሆን ሰው ያበረዋል፣ ደንቆሮ ቢሆን ጆሮን ይከፍትለታል፣ ሽባውን ተርትሮታል፣ የሞተውን አስነስቶታል። ግን የእግዚአብሔርን ቃል አይን ነው የሚከፍተው እግዚአብሔር ጌታ። የእግዚአብሔርን ቃል በተአምር ውስጣችን አይከትልንም። ሲ ዘር ኢዝ ኖ ሚራክል። ሚራክል የለም። የእግዚአብሔርን ቃል ሽምድድ አድርጎ የማወቅ የለም። ግን አይኖችን ይከፍታል ጌታ፣ ማስተዋል ይሰጣል። ስለዚህ አይኖቻችን እንዲከፍት ብቻ ነው መጸለይ ያለብን። የመረዳት ባለጸግነት እንዲመጣል ብቻ ነው መጸለይ ያለብን። መጽሐፉ ሊጠና ሊጠጣ የሚገባ መጽሐፍ ነው። ሊወደድ የሚገባ መጽሐፍ ነው። ምንም አይነት የታሪክ እንትን ተዛነፍ የለውም። ቦርድ ነው የምለው አይደለም፣ አለው። ህይወት ያለበት መጽሐፍ ነው። ህይወት የተፈለቀለቀበት መጽሐፍ ነው። የእግዚአብሔር እጆች፣ እግዚአብሔር አይኖች፣ እግዚአብሔር ጆሮች የሚታዩበት መጽሐፍ ነው። እንዴት አይነት አምላክ እንደሆነ የሰው ማንነት፣ የእግዚአብሔር ትልቅነት የሚናገር መጽሐፍ ነው እና ኢንካሬጅ አደርጋችኋለሁ በጣም መጽሐፉ ላይ መንፈሳዊ ህይወት አስገራሚው እግዚአብሔር ቤት ቦርን አገን አለም እንወለዳለን ወይም አዲስ ፍጥረት ነው የምንሆነው ጌታ ኢየሱስ ስንቀበል ያለምንም ስራ እሱ በሰራው ስራ እንወለዳለን አዲስ ፍጥረት እንሆናለን አዲስ መንፈስ አዲስ ማይንድ ሁሉ ይገባብናል ግን ማደግ የምንችል እግዚአብሔርን ቃል ስንበላ ያለበለዚያ 30 ዓመትም ከሆነ ዳይፐር ልናረግ እንችላለን እግዚአብሔር ቤት አያችሁ እድሜ እኮ መቁጠር አይደለም ዘመን መቁጠር እኮ መንፈሳዊነት መንፈሳዊ አያረግም ወይም አያሳድግም ግን ዘመን አይደለም ዛሬ መጥቶ ሰው እኛስ ነበር መድረስ ይችላል የእግዚአብሔር ቃል ላይ ካንቀለው ግንኙነት ከበላው ከጠጣው ሰው ሲበላ ሲጠጣ ይናገራል ሰውነቱ እንደ ኑሮ ነው ይባላል ሰው ኑሮን ይመስላል ይላሉ ሰው ስለዚህ የእግዚአብሔርን ቃል እንድንወድ ነው የእግዚአብሔር ቃል አስደናቂ መጽሐፍ አይንን ያበራል ህፃናትን ጠቢባ ያደርጋል ጎልማሳ መንገዱን ያቀናል የእግዚአብሔር ቃል ህይወት ይሰጣል ከሁሉ ከሁሉ ከወደቅንበት ሁሉ ያነሳናልና የጌታ ስም ብሩክ ይሁን በሚቀጥለው ስንገናኝ እንደ ጌታ ፈቃድ 12 የታሪክ መጽሐፍቶች ደሞ አሉ እነዚሁን ሰዎች ተከትሎ ከሳስ በኋላ ምን ሆኑ በእውነት እግዚአብሔር ለአብርሃም የገባውን ቃል ፈጸመ በእውነት እነዚህ ሰዎች በምድረ በዳ ቀሩ ይሄንን ሌሎቹ የሚቀጥሉት መጽሐፍቶች ባይመጡ ይሄን አናቀም ነበር አዎ እግዚአብሔር አድርጓል ከዛ ይመጣሉ 12 ድንቅ የሆኑ የታሪክ መጽሐፍት ይመጣሉ ከኢያሱስ ከመጽሐፍ አስቴር ድረስ ታሪኩን ያከታተሉ ይነግሩናል ምን እንደሆነ እዚህ በሚቀጥለው ሳምንት ጌታ እንደፈቀደ ስንገናኝ ደግሞ በዛ እንቀጥላለን የጌታ ኢየሱስ ክርስቶስ ከዘላለም እስከ ዘላለም ይባረክ ይሁን እግዚአብሔር ስሙ ይባረክ እንዴት አይነት ድንቅ አምላክ ነው ወገኖቼ የምናመልከው የሚገርም አምላክ ነው እኛያለን የማይጠል የማይተዋ የማይረሳ ሲ መጽሐፍ ቅዱስ ሚል እግዚአብሔር መልካም ነው በመከራ ቀመሽሽጋ ነው ይላል እግዚአብሔር ሰውን ይወዳል ሰውን አይንቅም ይላል ማንንም አይንቅ እግዚአብሔር ትልቅ ነው እሱ ግን ሰውን አይንቅም ይላል እንደዚህ አይነት አምላክ ነው ያለንና የእግዚአብሔር ስም ብሩክ ይሁን የእግዚአብሔር ቃል ላይ እንጣበቅ ይዘመኑ በተለይ በዚህ ጊዜ እግዚአብሔር ቃል ላይ ምንጣንበቅ በዘመኑ አይኖች ሰይጣን የሚፈልገው አይናችን ውጭ እንድናረግ ነው በሌሎች ነገሮች ላይ እንድናተኩር ይፈልጋል ነው አይኖቻችን ወደ እግዚአብሔር ቃል እንመልሰው ሁሉን ይናገራል ምንም የማይናገረው ነገር የለም በእግዚአብሔር ቃል ላይ ያልተጻፈ ነገር የለም ማስተምረን ምንም ነገር ከውጭ የሚያስፈልገን ነገር የለም ምግቡ ሁሉ ነገር እግዚአብሔር አለ በቂ ነው በቂ ተመጣጣኝ ምግብ ነው እግዚአብሔር ቃል ያለው እዚህ እግዚአብሔር ስም ብሩክ ይሁን ጸልዬ ጨርሳለሁ ጌታ ሁሉ ስሙ የተባረከ ይሁን ስላዳመጣችሁ ወዳጆቼ ወንድሞቼ እህቶቼ ስላዳመጣችሁ እግዚአብሔር ይባርካችሁ ክብር ሁሉ ተጠቅሎ ለእግዚአብሔር ይሁን እንጸልያለን እግዚአብሔር አምላካችን እናመሰግናለን ስምህን ከዘላለም እስከ ዘላለም እንባርካለን እንዳንተ አይነት አምላክ የለም እውነት ነው ሙሴም እንዳለ እግዚአብሔር ያንተ መልካም አምላክ ነህ እግዚአብሔር ሆይ አንተ በዳመናት ላይ የምትራመድ ታላቅ አምላክ ነህ እውነት ነው እንዳንተ ያለ አምላክ የለም ስለዚህ እኛ ልጆች እንድንሆን በክርስቶስ ኢየሱስ ጌታ ሆይ በራሳችን ወዳንተ መቅረብ ችሎታ አልነበረን መቅደሴኛ አልነበረን ካህንም አልነበረንም አህዛብ ተብለን ተጥለን ከሕጉን በታች ወድቀን ሕጉን ፈርዶብን በሞት ውስጥ ያለን ነበርን ነገር ግን በክርስቶስ ኢየሱስ መተ ልጆች አደረከን አዋቂ እንደዚህ አደረከን ጌታ ሆይ እናመሰግናለን ክብሩን ሰጣለን ይሄን ሁሉ ያደረከው አንተ ነህ ከታላቅ ፍቅር የተነሳ ነው ይሄን ያደረከው በልጅ የገለጽከው ፍቅር ይጣበባል ይገረማል ጌታ ሆይ ልጅህን ስለሰጠን እናመሰግናለን የእግዚአብሔር ልጆች ተብለን ስለተጠራ እናመሰግናለን ዛሬ ጌታ ሆይ ለነዚህ ለእስራኤላውያን ተሰጥቶ የነበረ ታላቅ ህዝብ ለርስት የተለየ ወገን የንጉስ ካህን የነበሩ ሰዎች ያን ሚሳርገው ለኛ ስለተሰጠን ዛሬ ከጨለማ ወደሚደነቅ ብርሃን መተን ታላቅ ህዝብ ለርስት የተለየ ነው ግን ቅዱስ ህዝብ የንጉስ ካህን ሆነ ያንተን በጎነት እናወራ ሆነን በኢየሱስ ክርስቶስ ስለመረጥከን ዛሬኛ ትልቁ እስራኤል ስለአደረከን እዚህ ኔሽን ውስጥ ስለከተትከን ጌታ ሆይ በክርስቶስ እዚህ ውስጥ ስለከተትከን እናመሰግናለን እነሱ በድካማቸው ነው ድካም አይደለም ባንተ ድካም ገባን ጌታ ሆይ በእነሱ በደከሙበት እኛ ጌታ ሆይ በሰሩ ይሄን ሁሉ አልፈው መጣው ምንም ሳንሰራ ምንም ሳናደርግ እዚህ ውስጥ ከተትከን ጌታ ሆይ የርስት ተካፋይ አደረከን ወራሾች አደረከን ሲ አሜዚንግ አውራ ጳውሎስ ሲ እንላል ቀርቦ የነበሩት ነበሩ እናንተ ቁርቃችሁ በራችሁ ግን እኮ እኩል የመሰራጭ እኩል ሰላም እንሰበካላችሁ። ዛሬ ባላገሮች ቤተሰቦች እግዚአብሔር ልጆች አደረጋችሁ። ወንድ ነው የለንም ቤትም መንገድ መጥተን እዚህ ውስጥ አግባ ባንተ በክርስቶስ ኢየሱስ ክርስቶስ ምክንያት ነው እዚህ ውስጥ የገባ ነው። አደሰስምን ከፍ እናደርገዋለን። ጌታ አሁንም ቃልህ ጌታ ሆይ ሳይከለከል ጌታ ሆይ ይውረድ ይጠበን አምሮአችን ማምሮ መታደስ ይስጠን። እግዚአብሔር ሆይ አንተን የምንመስል ክርስቶስን የምንመስልበት የሱን መልክ የሱን ቁመት ምንደርስበት ክብርህን ምናብለጨልጭበት እንዲሆንልን ቃልህ ከቀን ወደ ቀን የተከፈተ ይሁን። አይኖቻችን ይብሩ ጌታ ሆይ የመረዳት ባለጸግነት ይምጣልን። የመናገር የማስረዳትም ባለጸግነት ይለቀቀልን። ክብር ሁሉ ለአንተ ይሁን። ሁሉን ነገር ጠቅልለን ለአንተ እንስጥ። አይኖቻችን አንተ ላይ ንዝጋ። ሌላውን ዘክተን አንተ ላይ ብቻ እናደርግ አይኖቻችንን። እውነት ነው፣ አስደናቂ ነው። ዳንኤል ከአንበሳ ጉድጓድ የወጣው አንበሶቹን እያየ አይደለም፣ አንተን ስላየ ነው። እውነት ነው፣ አንበሶቹ ዙሪያውን ከበውታል። ነገር ግን እነሱን ሲያይ አያድርም፣ አንተን ወደ ላይ ሲያይ ከአንበሳ ጉድጓድ ውስጥ ወጥቶ ጌታ ሆይ ይሄው ነው። አንተ ማየት እንጂ አንበሶቹ ማየት አያስፈልገን፣ ክፉ ማየት አያስፈልገን። አንተን ደምላክ መልካምን ሁሉን ቻይን አምላክ አንተን ምናይበትን አይን ስጠን። ስለ ሁሉ እናመሰግናለን። ከክብር ወደ ክብር ስለምታሻግረን በቃልህ ስለምታበረታታ ሳድገን እየላቀን እያደገን አንተን ሙላት ወደ ሙላት ልክ ስለምታደርሰን ለብዙዎች የምንናገርበት የምንናገረው ታሪክ ያለን ሰዎች ስላደረከን እናመሰግናለን። ክብር ላንተ ይሁን። ከዘላለም እስከ ዘላለም ክብር ላንተ ብቻ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን አሜን። የእግዚአብሔር ስም ብሩክ ይሁን። ተባረኩ።